Bambino BOA. ሰላም እንደምናመሻችሁ የጋቢና ቪ አድማጮች የእሁድ ምሽት ሚያዝያ 23 2014 ዓመተ ምህረት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብረናችሁ የምናመሸው እኔ ስመኝሽ የቆየና በቅንብሩ ደግሞ ኤልያስ አስማረ ነው። ለዚህ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሜ በተሰማቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። በዌስተርን ዩኒየን ፋውንዴሽን ድጋፍ በየአመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት ዘንድሮ በሰኔ ወር ላይ ለ14ኛ ጊዜ ይካሄዳል። ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምጽ መሆን ለቻሉ ሰዎች የተዘጋጀ ሲሆን ዘንድሮ እጩ ሆነው ከቀረቡ 25 ሰዎች መካከል አንዷ ትውልደ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ናት። ለ10 አመታት በካናዳ ኖረችው መሰረት ሴቶች ኢኮኖሚያዊ ፍትህ እንዲያገኙ እና ራሳቸውን እንዲችሉ የሚንቀሳቀስ ካናዲያን ሴንተር ፎር ውመንስ ኢምፓወርመንት የተሰኘ ተቋም ስራ አስኪያጅ ስትሆን በጤና ተደራሽነት አገልግሎትም ዙሪያ ትሰራለች። ቀደም ሲልም በካናዳ ከ40 አመት በታች እድሜ ሆነው ስኬታማ መሆን ከቻሉ 100 ሰዎች መካከል አንዷ ናት። መሰረትን በመተራቸው ማህበራዊና ፍትሃዊ እንቅስቃሴዎች ዙሪያ አነጋግሬያታለሁ። ቀጥሎ ይቀርባል።
በአደጉት ሀገራትን ጭምር ሴቶች በኢኮኖሚ ራሳቸውን እንዳይችሉ ወደ ውሳኔ ሰጭነት እንዳይመጡ የሚያደርጉ ማነቆዎች ምንድን ናቸው? በምን መልኩ ነው አንቺ የኢኮኖሚ ፍትህ እንዲኖር የምትንቀሳቀሽ?
አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሲምፕል የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች፣ ገንዘባቸውን፣ ንብረታቸውን፣ ራሳቸውን፣ እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎች እና እንደዛ ሁኔታዎች ደግሞ ከህግና ከፖሊሲ ጋር የሚያያዙ ናቸው። ለምሳሌ አሁን ካናዳ ላይ በጥቃት ውስጥ ያለው ሁኔታዎቻችን ይቸገራሉ ያንን ነገር ለማድረግ እና ያሁን አንድ ማነቆ ነው። ከጥቃት ወጥተው ህይወታቸውን እንዳይመሰርቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምንድን ነው? እንግዲህ በዓለም ላይ በተለይ ባደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ልጠቀም ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው የምንሰራቸው ስራዎች አሉ፣ ገንዘብ ማያስገኘዋል። ለምሳሌ ልጅ ማሳደግ ሊሆን ይችላል፣ ወይ ሱቅ ማድረግ ሊሆን ይችላል። እነዚህ ሰዎች አይከፈልባቸው፣ ግን እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማድረግ ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ተነስታ ልጇን አብታ ትምህርት ቤት ሸኝታ ቤት መታ ኩካርጋ እንግዲህ በሀገር ቤትም ከብቷን አሰማርታ ስትጀምሪ ሰዓቱ ከ10-17 ሰዓት በላይ ነው የሚፈጀው እና ሴቷን ብትሰራ እነዚህ ነገሮች አሁን እየሰራች ነው፣ ገንዘብ ግን አታገኝበትም። እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻል አለባቸው። ይሄ አንፔድ የሆነ ስራንም ሪኮግናይዝ ማድረግ እንደ ስራ አንዱ የፖሊሲ ነገር ነው።
እነዚህ የጠቀሻቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩ በህጎች በፖሊሲዎች እንዳሱ የተደገፉ ናቸው እና አንቺ ደግሞ ላይ ከህግ አውጪዎች እና ከህግ አስፈጻሚዎች ጋር እታች ወርደሽ ደግሞ ከቀጥታ ከተጎጁ ማህበረሰብ ከሴቶቹ ጋር ትሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብ ችያለሁ ትያለሽ። እስካሁን ድረስ ውጤት ያስገኙ ስራዎች የምትያቸው ስራዎች አሉ?
ያ ልክ ነው። እንግዲህ ከህግ አውጪ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለ። እኔ እንግዲህ ያ ሁለቱን ግሩፕ ይዤ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገሻል ለሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን የኢኮኖሚክ ጀስቲስ የሪሰርች ፕሮጀክት ጀምረናል። ምክንያቱም ዳታ ጥናት ወሳኝነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥርና ዳታን ሳትሺ ድምፅ ማንሳት አትችይም ቦታ ላይ እና ያን ለማድረግ ያው ጥናት ወሳኝ መስማ አድርገናል። ሁለተኛ ነገር ህግ አውጭ አካላቶች ብቻ ሳይሆኑ መስተዳደሮች፣ ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አዌርነስ ለማምጣት የተለያዩ የፖሊሲ ስራዎች ፖሊሲዎች ለመንደፍ የተለያዩ ነገሮች ላይ መሳተፍ እንዲያ ነገሮች ሰርተናል። ከዛ ደግሞ በአገር ደረጃ ደግሞ የሴቶች መለከት ጋር የተያያዘው የናሽናል አክሽን ፕላን ሲወጣ 10 ዓመት አንደኛው አድቮኬት ነበርኩኝ። ለመጀመሪያ ጊዜ ኢኮኖሚክ ጀስቲስ እንዲካተት አድርገናል። ከቲሜ ጋር ሳሌ ግሬ ለውጥ የመጀመሪያ ስቴት መሰማት ነው፣ ሁለት ሪኮግናይዝ ነው፣ ሶስት ፈንድ ማግኘት ነው። እና እዛ ሁሉ ላይ ደርሰናል። እና አይ ቲንክ ያንን እያደረግን ያለ ነው።
ማንኛውም ሰው ከየትም ይምጣ ከየትም ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይም ትሰሪያለሽ። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል?
ሚግራንቶች እዚህ ሀገር ስንመጣ ኢቨን እዚህ የሚቆየ ነው የምናያቸው ግራንድ ነገሮች የቋንቋ ችግር ሊሆን ይችላል፣ ምርታች ነው። ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ፣ የእውቀት ማጣት፣ የቤት ቦታ ነው ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ደግሞ ወደ ስነ ልቦና ስትመጪ ደግሞ የስነ ልቦና ችግር ትልቅ አድሮና መገለል ያለ በኛ ማህበረሰብ እንደምንም አናየው፣ እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በተጨማሪ ጊዜ ወደ ጤና ተቋሞች ደግሞ ስትመጪ የእኛን ካልቸር ባማከለ መልኩ የኛ ባህል ባማከለ ኮርስ ባህል ላይ ሆን ይችላል። እኔ የመጣውበትን ሁናቴ ለምሳሌ ከጦርነት አካባቢ የመጣው ሰው ከሆንኩኝ፣ ረፊቱስ ብዙ ዓመት የኖሬ ከሆነ የመጣው ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒስቶች ያስፈልጉናል። ያ ብዙ ጊዜ አታገኝ። ጥቁር የሆነ እኔ ለምሳሌ አበሻ ምረጭቲ አማርኛ የሚያወራ ቢሆን የተሻለ እንትልላለው ይሄና ያ ነገር ትልቅ ችግር ነው ብዙ ጊዜ ለብዙ ሰዎቻችን ማለት ነው። እና እንግዲህ አሁን እዚህ ሀገር ላይ ብዙ ጥቁር የሆኑ ቴራፒስቶች ብዙ ሊመጡ አድቮኬት እናደርጋለን በተለያየ መልኩ። ወጣቶችን ደግሞ ስታይ ዘረኝነት የምታውቂው ነገር ነው። ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት እዚህ ሀገር ላይ 3-4 ሆነው የ15-16 ዓመት ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ቤ ዞር ብሎ እንዴት እንደሚያቸው ታውቂያለሽ። ምክንያቱም ጥቁር ናቸው፣ ሌቦች ናቸው፣ ድራግ ሊፈጽሙ ነው፣ ወጣቶች ናቸው። እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት፣ ፈርታው ነው የሚኖሩት። ያ መሆን የለበትም። እና ይህ በጣም ብዙ ነገር አፌክት የሚያደርግ እነዚህ ነገር ነው የማደርገው። እንግዲህ ሞር አንቲሬሲዝም ታርጌት ያደረገ ስራ ነው እንዳልኩሽ። ሬስ ትልቅ ኢሹ ስለሆነ እዚህ ሀገር ላይ ያደጉ ሀገር ላይ ደግሞ ጤናን ጥራት ከመጠበቅ አንጻር ነው ሲስተም ስራዎች። አሁን ለምሳሌ እንዳልኩሽ የእናቶች ጤናን ከማሳደግ አንጻር፣ የህፃናቶችን ጤናን ከማሳደግ አንጻር የሚሰሩ ኳሊቲ ላይ ፎከስ ያደርጉ ስራዎች ላይ ሲስተም ላይ ሞድ እያደረጉ ያለምትኝ።
ማተርኒቲ ቱዴይ የተሰኘ በተለይ ደግሞ የአፍሪካ ሴቶች በእርግዝና ወይም በወሊድ ጊዜ የተሻለ የሕክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነሽ። ይህንን አይነት ተቋም ለመመስረት መነሻ የሆነሽ ያየሽው ችግር ምንድን ነው? በምን መልኩስ ነው ድጋፍ የምትሰጭው?
በጣም ኢትዮጵያ ውስጥ በጣም ገጠር ተደራሽነት የሌለ ውሃ፣ መብራት፣ ስልክ የሌለበት ቦታ እናቶችን አዋልጃለሁ። በዛ ሰዓት ላይ የሴቶችን ችግር አይቶ እየተረዳው ከዛ በኋላ እናቶች ነበር ለምን ይሞታሉ ሲል ትራንስፖርት የለም፣ አቅም የለም፣ ኢኮኖሚ ነው ዞር ዞሮች ኢኩዊቲ ነገር አለ ነው አዘኝድ ማለት ነው። እና እርግዝና የሞት ፍርድ መሆን የለበት። በቃ እዚህ ሀገር ላይ ስትኖሪ ታውቂያለሽ ህመም እንዳይሰማሽ እንዴት እንደሚጨነቁ። ግን ስለርግሽ መሞት ማለት ቶታል ኢንጀስቲስ ነው በሲስተም ምክንያት እንደዛ መሆኑ እንደዛ ብዬ እንደናት ማለት ስላረገስ መሞት የለብኝ። እርግዝና እናት ኤክስፒሪንስ ልታደርገው የሚገባ ደስተኛ ህይወት ደው የሚለው የሚያደርግ ነገር ነው። ግን እናት እየፈራች እሞታለሁ እያለች ፊልም ማድረግ ለዘጠኛው በጣም ልብ ይሰራል ስታስብ ለሴት ማለት ነው። እና ይሄ ልቤ ውስጥ አለ። እና ወደፊትም ፐርሱ ማድረግ የሚፈልገው መስራት የሚፈልገው ነገር ነው። ይህ ማለት ደግሞ እናት ብቻ ሳይሆን እናት አለች ማለት ሌሎቿንም ልጆቿን ታሳድጋለች፣ ባሏንም ትንከባከባለች፣ አገርን ትመራለች አይደል? እና ይሄ ወሳኝ ነገር ስለሆነ ነው ሞር አሁን ኢኩዊቲ ላይ ፎከስ አድርጌ ኢንተረስት የሚሆነው።
አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው 14ኛ ዙር የምርጥ ስደተኛ ሽልማት እጩ ሆነሻል። መልካም እድል እንመኝልሻለን። ለዛሬው በጣም እናመሰግናለን።
በጣም አመሰግናለሁ ስለጋበዛችሁኝ።
Thank you. አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በቀጣዩ መሰናዷችን የምንመለከተው ደግሞ ወጣቶች የሚያስፈልጋቸውን የማማከር አገልግሎት ይሆናል። በኢትዮጵያ ለአመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት መዳረጋቸው በተለይ በህፃናትና ወጣቶች ላይ የሚያሳድረው ጫና ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይገልጻሉ። ይህን አይነቱን አገልግሎት እየሰጡ ከሚገኙ በጎ ፈቃደኞች መካከል ደግሞ የሴቶችና ህፃናት ቢሮ ከተባበሩት መንግስታት ሴቶች ጋር በመተባበር ከሁለት አመት በፊት የጀመረው የሜንተርሺፕ ወይም የማማከር ፕሮግራም ውስጥ በበጎ ፈቃደኝነት የሚያገለግሉት ወይዘሮ ፍጹም አጥናፍ ወርቅ ኪዳነ ማርያም አንዷ ሲሆኑ የህይወቴ ቅኝት የተሰኘ የህይወት ተሞክሯቸውን የሚያካፍል መጽሐፍም አሳትመዋል። በተለይ በፖለቲካ ለመረጋጋት ወቅት ለወጣቶችና ለተማሪዎች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት ስል ከወይዘሮ ፍጹም ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል። በእንግሊዘኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው?
ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ፣ ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት፣ ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውን እና ፌል ያደረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት።
እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች። እና ለምንድን ነው ወጣቶች የሚያስፈልጋቸው? ምን አይነት ጉዳዮች ናቸው መመከር ያለባቸው ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው?
ሜንቶርሺፕ ለወጣቶች በጣም ያስፈልጋል። ወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሺፕ አገልግሎቱን ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉን ነገር ሊያቅ ወይም ደግሞ ሁሉን ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩቸው ከፊታቸው የተደቀኑባቸው ነገሮች እነሱ ማያዩቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉ እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል።
አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ የአለመረጋጋት አለ እና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት እጣ ፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላል እና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል?
አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ ሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን፣ በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለእነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ፣ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን ከአባቶቻችን ከአያቶቻችን ተሞክሮ ካነበብነው ከሰማነው ለነሱ የመንገር የማረጋጋት ኃላፊነት አለብን ማለት ነው።
እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልጋል?
አሁን ለሜንቶርሺፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለሽ? በትምህርት፣ በስራው፣ በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበር ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚፍጨረጨር ወይም የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድን ነው? እኔ በህይወቴ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ዴቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ ወጣቶች የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም፣ መማር እችላለሁ፣ ለካ እድሜ ለትምህርት እድሜ ገደብ የለውም፣ ሁልጊዜ መማር እችላለሁ የሚሏቸውን አቅጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁ ብዙ ሰዎች አሉ። እንግዲህ ሙያ ካልሽ ዶክተር የሆነም ሰው ሊሆን ይችላል፣ በሙያው ሜዲካል ዶክተር ማለት ነው። ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክህሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና እየተማሩት ያሳለፉት ነገር አለ፣ እሱ ሲነግሩን ያ ማለት ለእኛ ምክር ማለት ነው። ምክር ማለት ደግሞ ሜንቶርሺፕ ማለት ነው።
ምናልባት ከዚህ ጋር በተያያዘ አንቺም የህይወት ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻልና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ?
መጽሐፉን ለመጻፍ ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደስ ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የምሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። ያ ሁሉ ሲሆን ግን እኔ ወዴት ነው የምጓዘው? ስብር አላልኩም። በቃ በነገራችን ላይ ድክመቶችን በሙሉ ጽፌያለሁ።
መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፉ ውስጥ ካካተትሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሽው ምክር ካለ ምናልባት በዛው ብታካፍኝ አንድ ምክር።
እሺ፣ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። 9 ትልልቅ ምክሮች መክር ያለውኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል፣ ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድነው? ከራሳችን ጋር ስንታረቅ አቅጣጫችንን የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክሬያለሁ። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች አገራቸው ውስጥ ቀርተው ራሳችንንም ለውጠን አገራችንን መለወጥ እንችላለን የሚል ምክር መክሬያለሁ።
እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት?
ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደው አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሺፕ እንዲያውቁ ሚዲያዎች ቢሰሩ፣ እንግዲህ ይሄ ነው ያለኝ ሀሳብ።
በርካታ ህጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳናቸው ወላጆች ትልልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከእነሱ ምን ይጠበቃል?
ማረጋጋት የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው እምት መክሪያቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉት ሰዎች ራሱ በምንድን ነው መደገፍ፣ ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት የኛ የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለነሱም እየደረሰ፣ ምክንያቱም ሜንቶርሺፕ በባህሪው ባላንስ የማድረግ ወይም ሚዛናዊነት አለው። ምንድን ነው ሰላም ብቻ አይደለም ያጡ፣ ሰላም ሲጠፋ ምግብ ይጠፋል፣ ሕክምና ይጠፋል፣ ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክቲቭ ሳይሆኑ ነገ ሌላ ቀን ነው፣ ነገ ያልፋል፣ ኢትዮጵያ ትቀጥላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችንም ተደጋግፈን ይችን ጊዜ እንድንሻገር
ወጣቶች፣ ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገርነው። በጣም ነው የምናመሰግነው።
እኔም በደንብ አድርጌ አመሰግናቸዋለሁ።
ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈውን የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁት። መላኩ በላይ በኢትዮጵያ የባህል ሙዚቃ ተወዛዋዥ ሲሆን አሰልጣኝና የባህል አምባሳደርም ነው። ከጎዳና በመነሳት በታዳሚዎች በሚያገኘው የገንዘብ ሽልማት ህይወቱን እየተማረ የቀየረ ሲሆን የመጀመሪያ ስራ የጀመረበት የፈንደቃ ባህል ምሽትን ከ7 ዓመታት በፊት ገዝቶ ወደ ባህል ማዕከልነትም ማሻገር የቻለ ወጣት ነው። በቅርቡ መላኩ የቴድ 2020 ፌሎ በመሆን ተመርጧል። ይህ የቴድ ፌሎ በተለያዩ ሙያዎች ላይ ሆነው ተጽዕኖ መፍጠር ለቻሉ ሰዎች በዓለም ዙሪያ የሚወዳደሩበትና ንግግር የሚያደርጉበት ነው። ዘንድሮም 20 ሰዎች ይህን እድል ተቀናጅተዋል። መላኩ አንዱ ነው። መላኩ ከዚህ ቀደምም በፈንደቃ ባህል በሚሰራቸው ስራዎች የኔዘርላንድ የዘውድ ሽልማት የሆነውን የፕሪንስ ክላውስ 2020 ሎሬት ሽልማት ተሸላሚ ሆኖ ነበር። በወቅቱ ኤደን ገረመው ከመላኩ ጋር አርጋው የነበረውን ቆይታ እንከታተል።
የቀድሞ የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንችስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከ6 ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እያለም ትምህርቱን መቀጠል ችሏል። በጨፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበርም በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጡን ይበላው እንደነበረ ያስታውሳል።
አዝማሪ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤትም የሚሰራው ለሱ ገቢ ማግኛው እንጂ ማዳንም አያስበውም። አንዱ ቤት አንዱ ይመጣል፣ እሱ የለታዊ ነገር መስራትን ብቻ ነው። እና ያ ነገር በጣም የሚያሳስበኝ የነበረው እንደገና ውዝዋዜ ምንም የተከበረ ሙያ አይደለም። በቃ ወዛወዝ ያቅጥኛ እንዲ እሱ ምራቱ ዛፍም እኮ ይወዛወዛል ነው ይችላል የሚል ተቀጥላ ነገሮች አሉበት። እና እሱ ሀገሬን በጣም ስለምወደው ስለ ሀገር ፍቅር ወይም ስለ ሀገር ያለውን ሀብ ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት የምታወሪ ነው የሚመስለው፣ ከማንም ጋር ትግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ህይወት ስላለ በቃ ሽልማቱን የሚሸልምሽን ሰው ትከታያለሽ እንጂ አንቺ ያለሽ ምታልምታለበት ለምን የቤት ኪራይ አለ ወይ ትምህርት አለ ምግብ አለ ሰርቫይቫል ነገር ስላለ ገንዘቡን ቤትም እንዲመጣ ነው እንጂ የምትፈልጊ እዛ ላይ ፎከስ አታደርጊ። ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው አስተምር ነበር በየቤቱ ስፒከር ተሸክሜ የኔ ኢንካም ማገኘት ነበር። በጣም ሰው መድረክ ላይ ተሳራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ ደግሞበት መድረክ የለም ማለት ይቻላል በፉትቦል አንድ ይቀርብ ነበር። እኔ ሪሚን ድሪሚን አይቻለሁ። እኔ ለሰው ለማሳየት ጥረት እያየሁት ነው።
መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገል በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጻሕፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረት ቶች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጫፋሪዎች የሽልማት ገንዘብ ከመጠበቅ ውጪም ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንን ምንም ስላለኝ ውስጤን ቁጭት ስላለ ልክ ተጀምረው ሙዚቃውንም አዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ። ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ ባጂ አንቺዬ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው እንዲዘፍ ሚንጆ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረጉ ጥሩ ጥሩ ነገር በማድረግ ዘነጅ ብንንቃት ጀመር። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆልኩ። የዛሬ 11 ዓመት ምናምን። ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩኝ እያጠጣው አድናሪ ቤት በቃ ውስኪ ያወረደ የሚከበርበት ሀብታሙን የሚታይበት የዚ አይነት ስሜት ያለብን ህብረተሰብ ያለውና ማለት ጠጅና አረቄን አገር በቀል እውቀቶችን ኬሚካል ያልሆኑ ነገሮችን በመናቅ ማለት ነው የወረደ አቅም የሌለው ሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉን ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 በፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር 3 ትውልድ ይታይበታል። አንጋፋዎቹ ጥሮታ ወጥተው ወይም ትንገር ምስራ ነው የሚሰሩት ተረስተዋል። በዘፈኖቻቸው አድገን ችግር ውስጥ ሆነው ወይ አብረው አጠገባችን ቆመው በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ፣ ሶማሌ ሶማሌ ዘፋኝ፣ ኢትዮጵያ ሶማሌ፣ የኩናማ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሁለት ሳምንት አንዴ በማቅረብ እንደገና ሸክላዎች አሰባስብ እገዛ ነበረ። ማጫወቻ እንኳን ሳይኖረኝ ኢቭን አዲሱ ትውልድ ሸክላ ምን እንደሆነ አያውቀው እና እሱን በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆነ። ወጣ የራበውን ነገር የሚያገኝበት ቦታ አገኘ። በቃ ለመጀመሪያ ጊዜ እዛ ጋር እንደገና ማምጣት ኃይሉ ዲሳሳ ወደ 12 አልበም ያለው የኦሮምኛ ዘፋኝ ጋሽ ያነሳ ፍርቅ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የፈንድቃ የባህል ማዕከል መስራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።